የዲደብሊው ዜና።
ሰላም ጤና ስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ የሚሳተፉና በልዩ ሁኔታ የሚመዘገቡ መራጮች ምዝገባ ማከናወን ዛሬ መጀመሩን አስታወቀ። ቦርዱ በቴሌግራም ገጹ ባሰራጨው መግለጫ በዚህ ማዕቀብ የሚካተቱት ተፈናቃዮች፣ ተማሪዎችና የመከላከያ ሰራዊት አባላት መሆናቸውን አስታውቋል። በደቡብ ሱዳን አንድ አውሮፕላን ተከስክሶ በውስጥ የነበሩ 14 ተሳፋሪዎችና የበረራ ሰራተኞች በሙሉ አለቁ። አደጋው በመጥፎ የአየር ጸባይ ሳይከሰት እንዳልቀረ ተነግሯል። የሶማሊያ የባህር ወንበዴዎች በሶማሊያ የባህር ክልል ስትጓዝ የነበረች ሲሚንቶ የጫነች መርከብ አገቱ። ይህ እገታ በቀናት ልዩነት ውስጥ ለሁለተኛ ጊዜ መሆኑ ነው። ሂዝቦላህ ሊባኖስ ከእስራኤል ጋር የምታካሄደውን ቀጥታዊ ውይይት ውድቅ አደረገ። ድርጊቱንም ከባድ ኃጢአት ብሎታል። የሀገሪቱ ፕሬዚዳንት የሂዝቦላህን መግለጫ አጣጥለዋል። የሩሲያው ፕሬዚዳንት ቭላድሚር ፑቲን ሀገራቸው የኢራንና በቀጠናው ያሉ ሀገራትን ጥቅም ለማስጠበቅ የሚቻላትን ሁሉ ታደርጋለች አሉ። ፑቲን ይህን ያሉት የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺን ዛሬ ተቀብለው ባነጋገሩበት ወቅት ነው። ዜና በዝርዝር። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ የሚሳተፉና በልዩ ሁኔታ የሚመዘገቡ መራጮች ምዝገባ ማከናወን መጀመሩን አስታወቀ። ቦርዱ ዛሬ በቴሌግራም ገጹ ባሰራጨው መግለጫ በዚህ ማዕቀፍ የሚካተቱት ተፈናቃዮች፣ ተማሪዎችና የመከላከያ ሰራዊት አባላት መሆናቸውን አስታውቋል። የሀገር ውስጥ ተፈናቃዮችና የሀገር መከላከያ ሰራዊት አባላት ምዝገባ የሚያከናውኑት በየአካባቢያቸው ቦርዱ በሚያዘጋጃቸው የልዩ መራጮች መመዝገቢያ ጣቢያዎች መሆኑን ገልጿል። የዩኒቨርሲቲ ተማሪዎች ደግሞ በየዩኒቨርሲቲው በሚገኙ በመነበረብ በመጠቀም በተንቀሳቃሽ ስልካቸው አማካኝነት መመዝገብ ይችላሉ ተብሏል። ዛሬ የተጀመረው የልዩ ሁኔታ መራጮች እስከ ፊታችን ሚያዝያ 24 ቀን 2018 ዓ.ም እንደሚቆይም ታውቋል። በደቡብ ሱዳን አንድ ሲሲና 208 አውሮፕላን ተከስክሶ በውስጡ የነበሩ 14 ተሳፋሪዎችና የበረራ ሰራተኞች በሙሉ አለቁ። አደጋው በመጥፎ የአየር ጸባይ ሳይከሰት እንዳልቀረም ተነግሯል። የደቡብ ሱዳን የሲቪል አቪዬሽን ጠቅሶ አሶሺየትድ ፕሬስ እንደዘገበው አውሮፕላኑ የተከሰከሰው ከጁባ ከተማ ትንሽ ወጣ ብላ ባለችው አካባቢ ነው። በአደጋው 13 ተሳፋሪዎችና አንድ አብራሪ ሕይወታቸውን ማለፉን መስሪያ ቤቱ አክሏል። ከሞቱት ሁለቱ የኬንያ ዜጎች ሲሆኑ የተቀሩት ደግሞ ደቡብ ሱዳናውያን ናቸው። የመጀመሪያ ደረጃ የምርመራ ውጤት እንዳመለከተው የአደጋው መንስኤ በአካባቢው የነበረው መጥፎ የአየር ጸባይ እንደሆነም ዜናው አክሏል። በቻድ በተቀሰቀሰው የጎሳ ግጭት ከ40 በላይ ሰዎች መገደላቸውን የሀገሪቱ ምክትል ጠቅላይ ሚኒስትር አስታወቁ። ግጭቱ የተቀሰቀሰው በውሃ ጉድጓድ አጠቃቀም መሆኑ ተነግሯል። በዋዲ ፊራ ግዛት በመትገኘው ጉርዳ በተባለችው መንደር የሚኖሩ አርብቶ አደሮችና ቋሚ ኗሪ የሆኑ ገበሬዎች መካከል በውሃና በሳር ምክንያት በሚቀሰቀሱ ግጭቶች የሰው ሕይወት እንደሚጠፋ መረጃዎች ያመለክታሉ። ኢንተርናሽናል ክራይሲስ ግሩፕ ያወጣው መረጃ እንደሚያመለክተው እንደ ጎርጎሮሳውያን አቆጣጠር ከ2021 እስከ 2024 ባለው ጊዜ በተመሳሳይ ግጭት ከ1000 በላይ ሰዎች ሲገደሉ ወደ 2000 የሚሆኑት ደግሞ ጉዳት ደርሶባቸዋል። ቅዳሜ ዕለት የተፈጠረው ግጭት በቁጥጥር ስር መዋሉንና ግጭቱን ለማብረድና ለመፍታት ከፍተኛ የመንግስት አካላትና የሀገር ሽማግሌዎች ወደ ቦታው መንቀሳቀሳቸውን አዣንስ ፍራንስ ፕረስ ዘግቧል። የሶማሊያ የባህር ወንበዴዎች በሶማሊያ የባህር ክልል ስትጓዝ የነበረች ሲሚንቶ የጫነች መርከብን አገቱ። ይህ እገታ በቀናት ልዩነት ውስጥ ለሁለተኛ ጊዜ መሆኑ ነው። ዛሬ የታገተችው መርከብ ከግብፅ ወደብ የተንቀሳቀሰች ሲሆን ወደ ኬንያ የሞምባሳ ወደብ በመጓዝ ላይ እንዳለች ጋራካ በተባለ አካባቢ መታገቷን ስማቸው እንዲጠቀስ ያልፈለጉ አንድ የፑንትላንድ ባለሥልጣን ለሮይተርስ የዜና ወኪል ገልጿል። በመርከቧ ምን ያህል የቀዘፋ ሰራተኞች እንደነበሩ እስካሁን አልታወቀም። ባለፈው ረቡዕም በተመሳሳይ የሶማሊያ ባህር ወንበዴዎች በፑንትላንድ አካባቢ አንዲት ነዳጅ ጫኝ መርከብ ማገታቸው ይታወሳል። ይህ ዶይቼ ቬለ ነው። የሩሲያው ፕሬዚዳንት ቭላድሚር ፑቲን ሀገራቸው የኢራንና በቀጠናው ያሉ ሀገራት ጥቅምን ለማስጠበቅ የሚቻላትን ሁሉ ታደርጋለች አሉ። ፑቲን ይህን ያሉት የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺን ዛሬ ተቀብለው ባነጋገሩበት ወቅት ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ለይፋዊ የስራ ጉብኝት ዛሬ ሩሲያ ከገቡ በኋላ ለጋዜጠኞች በሰጡት አጭር መግለጫ የሆርሙዝ የባህር ሰርጥ ደህንነቱ በተጠበቀ መልኩ አገልግሎት እንዳይሰጥ ዩናይትድ ስቴትስ እንቅፋት እየሆነች ነው ሲሉ ወንጅለዋል። በሆርሙዝ የባህር ሰርጥ ላይ ከዩናይትድ ስቴትስ ጋር ከስምምነት ላይ ያልተደረሰው አሜሪካ በድርድሩ በመታቀርባቸው የተጋነኑ የመደራደሪያ ጥያቄዎች ምክንያት ነው ሲሉም ተደምጧል። አራክቺ ስለጉብኝታቸው አስመልክተውም በቅርቡ ስለተከሰተው ጦርነትና ስለወቅቱ ሁኔታ ከሩሲያ ወዳጆቻችን ጋር ለመወያየትና ለመገምገም ይህ ጥሩ አጋጣሚ ነው ብሏል ሲል የፈረንሳይ ዜና አገልግሎት ዘግቧል። ዘግየት ብሎ የወጡ መረጃዎች እንዳመለከቱት ደግሞ አራክቺ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ተገናኝተው መክረዋል። ሁለቱም መሪዎች ስለተነጋገሩበት ጉዳይ በዝርዝር ባይገለጽም የሩሲያው ፕሬዝዳንት ቭላድሚር ፑቲን ለኢራኑ የውጭ ጉዳይ ሚኒስቴር አባስ አራክቺ ሩሲያ የኢራንና በቀጠናው ያሉ ሀገራት ጥቅም ለማስጠበቅ የሚቻላትን ሁሉ ታደርጋለች ማለታቸውን ተዘግቧል። ፑቲን አክለውም የኢራን ሕዝብ በአስቸጋሪ ሁኔታ እንደሚገኝ ገልጸው ሰላም ያሸንፋል ማለታቸውን የሩሲያ መገናኛ ብዙሃን ጠቅሶ ሮይተርስ ዘግቧል። የኢራኑ የውጭ ጉዳይ ሚኒስቴር ከአሜሪካ የልዑካን ቡድን ጋር በፓኪስታን ይገናኛሉ ተብሎ ሲጠበቅ ቅዳሜ አመሻሽ ላይ ፓኪስታንን ጥሎ መውጣታቸው ይታወሳል። ይህን ተከትሎ የኢራን መንግስት ባወጣው መግለጫ አሜሪካ ከኢራን ወደቦች የሚወጡና የሚገቡ መርከቦችን ማገዷን ካላቆመች ከኢራን ጋር የሚደረግ ቀጥታዊ ንግግር አይኖርም ብሏል። በሌላ ዜና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ኢራን ወቅታዊ ሁኔታ ለፎክስ ኒውስ የዜና ማሰራጫ በሰጡት ቃለ ምልልስ ሁሉም የመጫወቻ ካርዶች በእጃችን ላይ ናቸው። መነጋገር ከፈለጉ ወደ እኛ መምጣት ይችላሉ ወይም ደግሞ ሊደውሉልን ይችላሉ ሲሉ ተደምጧል። የአሜሪካ የመካከለኛ ምስራቅ ማዕከላዊ እዝ ዛሬ ባሰራጨው መግለጫ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ወደቦች የሚወጡም ሆነ የሚገቡ መርከቦችን እንዲያግዱ መመሪያ ከሰጡበት ጊዜ ጀምሮ 38 መርከቦችን ከመንገድ ማገዱን አስታውቋል። ሂዝቦላ ሊባኖስ ከእስራኤል ጋር የምታደርገውን ቀጥታዊ ውይይት ውድቅ አደረገ። ድርጊቱንም ከባድ ኃጢአት ብሎታል። የሀገሪቱ ፕሬዚዳንት የሂዝቦላህን መግለጫ አጣጥሏል። ሂዝቦላ መሪ ናይም ቃሲም ሊባኖስ ከእስራኤል ጋር የምታካሄደው ቀጥታዊ ውይይት ውድቅ በማድረግ ድርጊቱን ሊባኖስን አለመረጋጋት ውስጥ የሚከት ከባድ ኃጢአት ብሎታል። የሊባኖስ መሪዎች ማወቅ ያለባቸው የቀጥታ ውይይቱ ለሊባኖስም ሆነ ለባለሥልጣናቱ ለራሳቸው አይጠቅምም ሲልም አክሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል ለአስር ቀናት ተደርሶ የነበረው የተኩስ አቁም ስምምነት መልሰው ለሶስት ሳምንታት መራዘሙን ማስታወቃቸው ይታወሳል። ይሁንና የድርድሩ አካል ያልሆነው ሂዝቦላ በእስራኤል የድንበር ከተሞች ላይ ጥቃት መፈጸሙ ይታወሳል። ጥቃቱን ተከትሎ እስራኤል አጸፋዊ ምላሽ እንደምትሰጥ የዛተች ሲሆን በዛሬው ዕለትም በደቡብ ሊባኖስ የሚገኙ የሂዝቦላ ይዘቶች ላይ የከባድ መሳሪያ ድብደባ መፈጸሟን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ስለደረሰው ጉዳት ግን ያለው ነገር የለም። የሊባኖስ ፕሬዚዳንት ለሂዝቦላ መግለጫ አጸፋዊ ምላሽ ሰጥቷል። ጆሴፍ ካህሊል አውን እንዳሉት እኛ የሀገር ክህደት አልፈጸምንም። በተጻራሪ የውጭ ሀገር ጥቅምን ለማስከበር ሲል ሀገሪቱን ወደ ጦርነት እየወሰደ ያለው አካል የሀገር ክህደት የፈጸመው እሱ ራሱ ነው ብለዋል። ዩክሬን በሩሲያ ቁጥጥር ስር በሚገኘው የቀድሞ ግዛቷ ዛፓሬዚያ በሚገኘው የኒውክሌር ኃይል ማመንጫ ፈጸመችው በተባለው የድሮን ጥቃት አንድ ሰው መገደሉን ሩሲያ አስታወቀች። ሩሲያ በበኩሏ በዩክሬን የኦዴሳ ከተማ የወደብ መሠረተ ልማቶች ላይ ፈጸመችው በተባለ ጥቃት ደግሞ ሁለት ሰዎች ሲሞቱ 14 ቆስሏል። የዛፓሬሲያ የኑክሌር ኃይል ጣቢያ ኃላፊ በቴሌግራም ገጻቸው የጻፉትን ጠቅሶ ሮይተርስ የዜና ምንጭ እንደዘገበው በጥቃቱ አንድ ሾፌር ሲሞት በተቋሙ መሠረተ ልማት ግን የደረሰ ጉዳት የለም። በሌላ ዜና ሩሲያ ሌሊት ለዛሬ አጥቢያ በዩክሬን ኦዴሳ የወደብ ከተማ ላይ ፈጸመችው በተባለ ጥቃት ሁለት ሰላማዊ ሰዎች ሲሞቱ 14 መቁሰላቸውን ታውቋል። በጥቃቱ በወደቡ የኃይል ምንጭና በእቃ ጫኝ መርከቦች ላይ ጉዳት መድረሱን የወደቡ አስተዳዳሪ በቴሌግራም ገጻቸው ጽፏል። በጥቃቱ ተነስቶ የነበረው የእሳት አደጋም በቁጥጥር ስር መዋሉን አክሏል። ይህ ዶይቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ የሚሳተፉና በልዩ ሁኔታ የሚመዘገቡ መራጮች ምዝገባ ማከናወን መጀመሩን አስታወቀ። ቦርዱ በቴሌግራም ገጹ ባሰራጨው መግለጫ በዚህ ማዕቀፍ የሚካተቱት ተፈናቃዮች፣ ተማሪዎችና የመከላከያ ሰራዊት አባላት መሆናቸውን አስታውቋል። በደቡብ ሱዳን አንድ አውሮፕላን ተከስክሶ በውስጥ የነበሩ 14 ተሳፋሪዎችና የበረራ ሰራተኞች በሙሉ አለቁ። አደጋው በመጥፎ የአየር ጸባይ ሳይከሰት እንዳልቀረ ተነግሯል። የሶማሊያ ባህር ወንበዴዎች በሶማሊያ ባህር ክልል ስትጓዝ የነበረች ሲሚንቶ የጫነች መርከብ አገቱ። ይህ እገታ በቀናት ልዩነት ለሁለተኛ ጊዜ ነው። ሂዝቦላ ሊባኖስ ከእስራኤል ጋር የምታካሄደውን ቀጥታዊ ውይይት ውድቅ አደረገ። ድርጊቱም ከባድ ኃጢአት ብሎታል። የሀገሪቱ ፕሬዚዳንት የሂዝቦላህን መግለጫ አጣጥሏል። የሩሲያው ፕሬዚዳንት ቭላድሚር ፑቲን ሀገራቸው የኢራንና በቀጠናው ያሉ ሀገራትን ጥቅም ለማስጠበቅ የሚቻላትን ሁሉ ታደርጋለች አሉ። ፑቲን ይህን ያሉት የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ዛሬ ተቀብለው ባነጋገሩበት ወቅት ነው። ዜናው በዚሁ አበቃ።